voice of America. ኢትዮጵያ ውስጥ የተደነገገው ያስቸኳይ ጊዜ አዋጅ የሚነሳበትን ጊዜ በተመለከተ የተላለፈ ውሳኔና የተቆረጠ ቀን እንደሌለ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አስታወቁ። አዋጁ ከመነሳቱ በፊት ያስገኛቸው ውጤቶች እንደሚገመገሙና የሕዝቡ አስተያየትም እንደሚደመጥ ጠቅላይ ሚኒስትሩ ገልጸዋል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ዛሬ ተቀማጭነታቸው አዲስ አበባ ለሆነ የውጭ ጋዜጠኞች የሰጡትን መግለጫ የተከታተለው እስክንድር ፍሬው ዘገባውን ይዟል።
ያስቸኳይ ጊዜ አዋጁ ከታወጀ በኋላ ተቀማጭነታቸው አዲስ አበባ ለሆነ የውጭ ሀገር ጋዜጠኞች የሰጡት የመጀመሪያ መግለጫ ነው የዛሬው የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ መግለጫ። በዚሁ አዋጅና በተያያዥ ጉዳዮች እንደዚሁም በሌሎች ርዕሶች ላይ ለተነሱ ጥያቄዎች ምላሽ ሰጥተዋል ጠቅላይ ሚኒስትሩ። አዋጁ የሚነሳበት ጊዜ ገና አለመወሰኑን ያብራሩትም በርዕሱ ላይ የተነሳ ጥያቄ ሲመልሱ ነው።
It should be seen in the perspective that we have to consolidate the gains we have made so far. As you know, the state of emergency, of course, as a matter of facilitating the whole process of renewal in the country, has brought about remarkable changes.
ያስቸኳይ ጊዜ አዋጁን መነሳት በተመለከተ መታየት ያለበት እስካሁን ያገኘናቸውን ውጤቶች ማጠናከር የሚገባን ከመሆኑ ጋር ነው። እንደምታውቁት ያስቸኳይ ጊዜ አዋጁ በአገሪቱ ለሚካሄደው የታደሰ እንቅስቃሴ ሁኔታዎችን ከማመቻቸት አንጻር አስደናቂ ውጤት አምጥቷል። የህዝቡና የመንግስት የተለመደ እንቅስቃሴም ቀጥሏል። ስለዚህ ውጤቱ መጠናከር አለበት። ይህ መቀጠሉንም መገምገም አለብን። የህዝባችንን አስተያየትም ማጥናት አለብን። ያስቸኳይ ጊዜ አዋጁ መነሳቱን መደገፍ አለመደገፉን ህዝቡ እንዲነሳ ከጠየቀ መንግስት ያስቸኳይ ጊዜ አዋጁን ለማንሳት ዝግጁ ነው። የተገኘው ውጤት ከጣይነት ከተገመገመ በኋላ ነው ያሉት። በኢትዮጵያ ተግባራዊ እየተደረገ ያለው ያስቸኳይ ጊዜ አዋጅ የቆይታ ጊዜ 6 ወር ነው። እስካሁን 3 ወር ያስቆጠረው አዋጅ ከታቀደው ጊዜ ቀደም ብሎ ሊነሳ እንደሚችል ግን ሲገለጽ ቆይቷል። በሌላ በኩል ማሳጠር ብቻ ሳይሆን ማስረዘም የሚቻልበትን ማግባብ በህገ መንግስቱ ተመልክቷል። በኢትዮጵያ ህገ መንግስት ምዕራፍ 11 አንቀጽ 93 ላይ እንደተመለከተው የህዝብ ተወካዮች ምክር ቤት ያስቸኳይ ጊዜ አዋጁን በየአራት ወሩ በተደጋጋሚ ሊያድስ ይችላል። አሁን ባለው ሁኔታ ግን የአዋጁ የቆይታ ጊዜ ስለማጠሩም ሆነ ስለመርዘሙ የተወሰነ ውሳኔ የለም። አዋጁ የሚያስገኘው ውጤት የሀገሪቱን ሰላምና መረጋጋት እስከመጨረሻው የሚያስቀጥል መሆን እንዳለበት ግን ጠቅላይ ሚኒስትሩ ጠቁመዋል። አዋጁ ከተነሳ በኋላ ያለመረጋጋቱ እንደገና ስላለማገርሸቱም እርግጠኛ መሆናቸውን ተናግረዋል።
We believe that our people can take care of their peace and tranquility, and I hope since it is a mass-based process there will not be any such kind of incidents very soon in this country.
ህዝቦቻችን ሰላምና ጸጥታቸውን እንደሚያስከብሩ እናምናለን። የተካሄደው ህብረተሰቡን ያሳተፈ ሂደት በመሆኑም እንደዚህ አይነት ሁኔታዎች በዚች አገር አይፈጠሩም። ስለዚህ የጸጥታ ሁኔታው ቀደም ሲል ወደ ነበረበት እንደማይመለስ እርግጠኛ ሆኖ ነገሩ ምንድነው? እስካሁን ያገኘናቸውን ውጤቶች ማጠናከር እንፈልጋለን። በዚች አገር ሰላምና ጸጥታን ለማስፈን ህዝቦቻችን ሁሉንም ኃላፊነት መውሰዳቸውን ማረጋገጥ እንፈልጋለን። በእርግጠኛነት የምነግራችሁ ዝግጁ መሆናቸውን ነው። የህዝብ አስተያየትና የዳሰሳ ጥናቶች ግን መሰብሰብ አለብን። ያ መሆኑን እርግጠኛ ስንሆን ያስቸኳይ ጊዜ አዋጁን የማንሳቱ ተግባር ይከናወናል ነው ያሉት። ያስቸኳይ ጊዜ አዋጁን ተከትሎ የታሰሩ ሰዎች ጉዳይም በጋዜጣዊ መግለጫው ከተነሱት ውስጥ ነው። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና ለምን እንደታሰሩ ጠቅላይ ሚኒስትሩ ያብራሩት ተያያዥ ጥያቄዎችን መነሻ አድርገው ነው።
By the way, if I give you some hint about why Dr. Merara is arrested this time, it's simply because he conspired with those armed struggling groups.
በነገራችን ላይ ዶክተር መረራ ጉዲና ለምን እንደታሰሩ የተወሰነ ፍንጭ ልስጥህ። መንግስትን ህገ መንግስታዊ ባልሆነ መንገድ ለመለወጥ ከሚሰሩ የታጠቁ ኃይሎች ጋር በማሴራቸው ነው። ይህ በምንም መንገድ አይፈቀድም። ይህ ግልጽ መሆን አለበት ነው ያሉት። ታዋቂ የፖለቲካ መሪም ቢሆን ከሀገሪቱ ህግ በላይ አይደለም ብለዋል ጠቅላይ ሚኒስትሩ። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በዛሬው ጋዜጣዊ መግለጫ ለሌሎች ልዩ ልዩ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ገዢ ፓርቲ በአገር አቀፍ ደረጃ ከተመዘገቡ የተለያዩ ተቃዋሚ ፓርቲዎች ጋር በበርካታ ጉዳዮች ዙሪያ ለመከራከር እቅድ እንዳለው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናግረዋል። ጠቅላይ ሚኒስትሩ ይህን የተናገሩት ዛሬ አዲስ አበባ ተቀማጭ ለሆኑ የውጭ ጋዜጠኞች በሰጡት መግለጫ ነው። መለስካቸው አምሃ ተከታትሏል።
ዛሬ አመሻሹ ላይ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለውጭ ሀገር መገናኛ ብዙሃን ለሚሰሩ ጋዜጠኞች ቃለ ምልልስ ሰጥተዋል። ለጠቅላይ ሚኒስትሩ ከቀረቡት ጥያቄዎች አብዛኛዎቹ የወቅቱን የሀገሪቱን ፖለቲካዊ ችግሮች የሚመለከቱ ነበሩ። ከአሜሪካ ድምፅ ጋዜጠኞች ከቀረቡት ጥያቄዎች አንዱ በቅርቡ የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ የወቅቱ ሊቀመንበር ፕሮፌሰር በየነ ጴጥሮስ ከቪኦኤ ጋር ባደረጉት ቃለ ምልልስ ጠቅላይ ሚኒስትሩ በግል ጠርተዋቸው እንዳናገሯቸው አስታውሶ ለሊቀመንበሩ የነገሯቸው የውይይት እቅድ አሁንም እንዳለ ይሆን የሚል ነበር።
First of all, yes, we have discussed with the opposition party chairperson, Professor Bayene.
በመጀመሪያ አዎ ከተቃዋሚው ከመድረክ መሪ ከፕሮፌሰር በየነ ጴጥሮስ ጋር መወያየታችን እውነት ነው። ውይይታችን በመጪው ጊዜ በመነጋገርባቸው በርካታ የፖለቲካ ጉዳዮች ላይ ያተኮረ ነበር። ገዢው ፓርቲና መንግስት በጠቅላይ ሚኒስትር ጽህፈት ቤት ውስጥ የዴሞክራሲና የመልካም አስተዳደር አሃድ አቋቁሞ ይህንን ሂደት የሚመሩ ከፍተኛ ኃላፊዎችን መድቧል። እነሱም በመንግስት ወገን ያለውን እቅድ አውጥተዋል። በምክትል ጠቅላይ ሚኒስትሩ የሚመራው የገዢው ፓርቲ ብሔራዊ ኮሚቴም የኛን የውይይት አጀንዳ ይቀርጻል። እናም ይህ እቅድ እንደተጠናቀቀ ከተቃዋሚ ፓርቲዎች ጋር ወደምናደርገው ውይይት ፈጥነን እንገባለን።
ለምን ረጅም ጊዜ እንደወሰደም ጥያቄ ቀርቦላቸው ነበር። ጊዜ ወሰደው እቅድ የማውጣቱና የዝግጅቱ ሂደት ነው ያሉት ጠቅላይ ሚኒስትር ኃይለ ማርያም ይህ የተገባ ቃል አዲስ አይደለም ይላሉ።
But of course there should be planning, there should be a process that until we launch this discussion.
በርግጥ ይህን ውይይት እስከምንጀምር ድረስ እቅድ መኖር አለበት፣ ሂደትም ይኖራል። ለርሳቸውም ለውይይቱ እንዲዘጋጁ ነግሬያቸዋለሁ። ለዚህ ነው ጠርቼ ይህን ሂደት እንዴት እንጀምረው በሚለው ላይ ያነጋገርኳቸው። እናም እነሱም እንደሚካሄድ ለሚጠበቀው ውይይትና ክርክር እየተዘጋጁ እንደሆነ አምናለሁ። ለማንኛውም ግን ይህ ጉዳይ አዲስ የተገባ ቃል አይደለም። ፕሬዚደንቱ በዚህ ዓመት መጀመሪያ ላይ ለፓርላማው ባደረጉት የፖሊሲ ንግግር ላይ እንዲህ አይነት ግንኙነቶች እንደሚከተሉ ገልጸው ነበር። በቅዳችን መሰረት እየተጓዝን መሰለኝ። እናም አልዘገየንም።
ገዢው ፓርቲና ተቃዋሚ ፓርቲዎች የሚወያዩባቸውና የሚከራከሩባቸው ጉዳዮች ወይንም የአጀንዳ ነጥቦች ምን ምን እንደሆኑ ለመናገር እንደማይችሉም ጠቅላይ ሚኒስትሩ ያስረዳሉ። ምክንያቱም እነዚህ የአጀንዳ ነጥቦች በተለያዩ ፓርቲዎች የሚነደፉ በመሆናቸው ነው ይላሉ። ይሁንና በእኛ በኩል በዝርዝር ተወያይተን የወሰንባቸው ርዕሶች ባይኖሩም ለውይይት መቅረብ እንዳለባቸው የሚሰሙን አሉ ብለዋል።
But we feel that there are some issues that has to be on the table for electoral system.
የምርጫ ሕጉን የሚያሻሽሉ ረቂቆች እንደሚያስፈልጉ ይሰማናል። ማሻሻያው ምን አይነት አቅጣጫን እንደሚከተል ወይም ምን አይነት ቅርጽ እንደሚይዝ ቀድመን መናገር አንችልም። ከገዢው ፓርቲና ከመንግስት በኩል ግን የምርጫ ሕጉን የሚያሻሽሉ አንቀጾች ይቀርባሉ። እንደ ዩናይትድ ስቴትስ ያሉ ሀገሮች የምርጫ ሕጋቸውን ለማሻሻል ብዙ እንደተቸገሩ አውቃለሁ። ይህንን ገና አልጀመሩምና አስፈላጊ ከሆነም ዩናይትድ ስቴትስ የምርጫ ስርዓቷን አላሻሻለችም ብለን መንቀፍ ይቻላል። እንደሰማሁት ከሆነ እንደ ቪኦኤ ይህንን መጠየቅ ትችላለህ። ይሁንና ኢትዮጵያ የምርጫ ስርዓቱ የመለወጫ ዘዴ መበጀት እንዳለበት አምና እየሰራች ነው። ይህ በእድገት ሂደታችን አስፈላጊ ሆኖ የተገኘ ነው። ሁለተኛው ነጥብ በመርሃ ግብር የሚመራ የፖለቲካ ክርክር ማድረግ ነው። በገዢው ፓርቲና በተቃዋሚዎች መካከል በቴሌቪዥን የሚካሄድ ውይይትና ክርክር ያስፈልጋል። ይህን የምናደርገው ህዝብ ስለጠየቀና ህዝቡም የትኛው የፖሊሲ አቅጣጫ እንደሚጠቅመውና እንደሚስማማው ለመምረጥ ሙሉ መብት ስላለው ነው።
ይሁንና ይላሉ ጠቅላይ ሚኒስትር ኃይለ ማርያም፣ ይሁንና በዚህ ሀገር የሚገኝ ማንኛውም የፖለቲካ ፓርቲ በዚህ መድረክ መሳተፍ እንዳለበት አምናለሁ። አንዳንድ ተቃዋሚ ፓርቲዎች እንዲህ የተባለው ወይንም እንዳ የተባለው ተቃዋሚ ፓርቲ በዚህ ውይይት የሚሳተፍ ከሆነ የዚህ ውይይት አካል አልሆንም ይላሉ። ይህ ዴሞክራሲያዊ እንዳልሆነ ይሰማናል። ስለሆነም ሁሉም የፖለቲካ ፓርቲ የዚህ ሂደት አካል የመሆን መብት አለው። ስለሆነም ማንም ወደ ጎን መገፋት የለበትም። 20 በሀገር አቀፍ ደረጃ የተመዘገቡ የፖለቲካ ፓርቲዎች እንዳሉ እናውቃለን። ከሁሉም ጋር መነጋገር መወያየት አለብን ብለዋል። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።